ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የምሽቱ ዝግጅታችን አሁን ጀመረ። በጉጂ ዞኖች ግጭት አሰቃቂ የሰብአዊ መብቶች ረገጣ ተባብሶ መቀጠሉን ካርድ አስታወቀ።
በኢትዮጵያ አካባቢዎች ያሉ ነውጥ አዘል ግጭቶች በሙሉ በተኩስ አቁም ተቋጭተው በፖለቲካ ድርድር እንዲፈቱና ዜጎች ሰላማዊ የተረጋጋ ህይወት ማግኘት እንዲችሉ ውትወት አለማድረግ ነው።
ቀደም ሲል የሰማችኋቸው የመብቶችና የዲሞክራሲ እድገት ማዕከል በመጻሩ ካርድ ዋና ዳይሬክተር በፍቃዱ ዛይሉ ናቸው። በአብይ ርዕስ ሙሉ ዘገባው ይቀርባል። ይህና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችንም በምሽቱ አካተናል። ሰኞ ሰኔ 10 2016 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የምሽቱን ፕሮግራም እየመሩ አብሬያችሁ የማመሸው አስማማየ ነው ነኝ። የምሽቱን ዋና ዋና የዓለም ዜናዎች ደግሞ ስመኝሽ የቆየ በኋላ ላይ ወደ እናንተ ታደርሳለች። ከስቱዲዮ ስርጭቱን የምታቀናብርልን ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እየተከታተላችሁ ከእኛ ጋር ቆይታ ማድረግ ትችላላችሁ። አሁን ከዓለም ለተሰባሰቡ ዜናዎች ስመኝሽ ትጠብቃችኋለች። ወደዚያው ልባችሁ።
በድጋሚ እንደምናመሻችሁ። ለምሽቱ ከያዝናቸው ዜናዎች ውስጥ በዲሞክራሲያዊ ሪፐብሊክ ኮንጎ 3 ሰዎች ሲገደሉ አንድ የተመድ ሰላም አስከባሪ ቆስሏል፣ ፈረንሳይ በምዕራብና በመካከለኛው አፍሪካ ያሏትን ወታደሮች ቁጥር ልትቀንስ ነውና የእስራኤል ጠቅላይ ሚኒስትር የጦር ካቢኔያቸውን በተኑ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በምስራቅ ዲሞክራሲያዊ ሪፐብሊክ ኮንጎ በደረሱ 3 የተለያዩ ጥቃቶች አንድ ሮማናዊ ቅጥረኛ ወታደርና 2 የኮንጎ ወታደሮች ሲገደሉ አንድ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል አባል መቁሰሉን የተለያዩ ምንጮች ትላንት እሁድ አስታውቀዋል። ስማቸው እንዳይጠቀስ የጠየቁ የሀገሪቱ ምስራቃዊ ክፍል አንድ የጸጥታ ባለስልጣን ለአዣንስ ፍራንስ ፕሬንስ የዜና አገልግሎት እንዳስታወቁት የግል ቅጥረኛ የሆነው ወታደር የተገደለውና ሌሎቹ 3 ደግሞ የቆሰሉት ከትላንት በስቲያ ቅዳሜ ከጎማ በስተም ሰሜን 10 ኪሎ ሜትር ርቀት ላይ በሚገኘው የኮንጎ ጦር ሰፈር ላይ በደረሰ የሚሳይል ጥቃት ነው። የጥቃቱ መነሻ ግን እስካሁን አልተረጋገጠም። የሰሜን ኪቭ ዋና ከተማ ላለፉት ወራት በስተ ሰሜንና በስተ ምዕራብ በሩዋንዳና በኤም 23 ተዋጊዎች ተከባ ቆይታለች። ከከተማዋ ወጣ ባሉ አካባቢዎች በየጊዜው ውጊያ የሚካሄድ ሲሆን በኪጋሊ የሚደገፉት አማጽያን በምስራቅ የሀገሪቱ ክፍል ይዞታቸውን እያሰፉ ይገኛሉ። በጥቃቱ የሞተውና የተጎዱት 2 ወታደሮች የሮማንያ ዜጎች መሆናቸውንና ጉዳት የደረሰበት 4ኛው ወታደር ግን የሌላ አገር ዜጋ መሆኑን የሮማንያ የውጭ ጉዳይ ሚኒስትር ትላንት እሁድ አስታውቋል። በርካታ የሮማንያ ቴሌቪዥን ጣቢያዎችም የሞተውን ተዋጊ ከኮንጎ ጦር ጋር ውል የፈጸመ የሮማንያ የቅጥር ወታደር ሲሉ ገልጸውታል። በሌላ በኩል ከጎማ በስተሰሜን 200 ኪሎ ሜትር ርቀት ላይ በምትገኝ ቡቴምቦ በተባለች ስፍራ በተፈጸመ ከበባ ቢያንስ 2 ወታደሮች መገደላቸውን የአካባቢው አስተዳደር ኮሎኔል አሌን ኩዌዋ ለአዣንስ ፍራንስ ፕሬስ ተናግረዋል። ጥቃቱን ያደረሱ ሰዎች ማንነት ዝርዝር መረጃ እንደሌላቸው የገለጹት ኃላፊው ምርመራ እየተደረገ እንደሚገኝ ጨምሮ አስታውቋል። በተመሳሳይ ስፍራ ማንነታቸው ያልታወቁ ሰዎች ከትላንት በስቲያ ቅዳሜ በተልእኮ ላይ ቆይቶ ሲመለስ በነበረ የተባበሩት መንግስታት ድርጅት መኪና ላይ ጥቃት ያደረሱ ሲሆን አንድ የሰላም አስከባሪ አባል እግሩ ላይ በጥይት መመታቱ ተገልጿል። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በግጭት እየታመሰች በምትገኘው የምስራቅ ዲሞክራሲያዊ ሪፐብሊክ ኮንጎ ሰሜን ኪቭ ግዛት እየተፈጸመ ያለው ጥቃትና ዜጎች ሞት እንዲያበቃ በትላንቱ የእሁድ የሰንበት መልእክታቸው ተማጽነው ነበር። ፕሬዚዳንት ኢማኑኤል ማክሮን በአፍሪካ ያላቸውን ተሳትፎ ለመቀነስ ባላቸው እቅድ መሰረት አገራቸው ፈረንሳይ በምዕራብና በመካከለኛው አፍሪካ ያሏትን ወታደሮች ወደ 600 ዝቅ ለማድረግ ማቀዷን አዣንስ ፍራንስ ፕሬንስ ምንጮቹን ጠቅሶ ዘግቧል። በአንዳንድ የቀድሞ የፈረንሳይ ቅኝ ግዛቶች የጸረ ፈረንሳይ ስሜት እየጨመረ በመምጣቱና እንደ ሩሲያ ያሉ ሀገራት የበለጠ ተጽዕኖ ለመፍጠር ፉክክር ውስጥ በመግባታቸው እንደ አውሮፓውያን አቆጣጠር በ2023 የካቲት ወር ማክሮን የፈረንሳይ ወታደሮች በአፍሪካ የሚኖራቸውን ተሳትፎ በከፍተኛ መጠን እንደሚቀንሱ አስታውቀው ነበር። ከአፍሪካ ጋር ውይይት እየተደረገበት ባለው ቅድ መሰረት ፈረንሳይ በአፍሪካ ውስጥ ከፍተኛ ቁጥር የነበራቸውን ኃይሎቿን በከፍተኛ ደረጃ ለመቀነስ ማቀዷ ተመልክቷል። ስማቸው እንዳይጠቀስ የጠየቁ ለመንግስት ቅርበት ያላቸው ሁለት ምንጮችና አንድ ወታደራዊ ምንጭ ለአዣንስ ፍራንስ ፕሬስ እንደተናገሩት ፈረንሳይ አሁን በመካከለኛው አፍሪካ በመትገኘው ጋቦን ያሏትን 350 ወታደሮች ወደ 100 ዝቅ እንደምታድርግ አስታውቀዋል። በተጨማሪም በምዕራብ አፍሪካዊቷ አይቮሪ ኮስት ደቡባዊ የባህር ዳርቻ ከሚገኙት 600 ወታደሮቿ 100 ብቻ ስታስቀር በሰሜናዊ መካከለኛው አፍሪካ የምትገኘው ቻድ አሁን ካሏት 1000 ወታደሮች ውስጥ 300 የሚጠጉትን ብቻ ታስቀራለች። ፈረንሳይ በማሊ፣ በቡርኪና ፋሶና ኒጀር ወደ ስልጣን በመጡ ወታደራዊ ኃይሎች ቀስ በቀስ እየተገፋችም ወጣለች። በአንጻሩ ሶስቱም ሀገራት በአህጉሩ ላይ ተጽዕኖዋን ለማስፋት ጥረት እያደረገች ከምትገኘው ከሩሲያ ጋር የጸጥታ ስምምነት አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ የጦር ካቢኔያቸው መበተናቸውን አንድ የእስራኤል ባለስልጣን አስታወቁ። ውሳኔው የተላለፈው የቀድሞ ጀነራል ቤኒ ጋንትስ ባለፈው ሳምንት ድንገት ስልጣናቸውን ከለቀቁ በኋላ ነው። ጋንስ የኔታንያሁን ጥምር መንግስት የተቀላቀሉት ጦርነቱ በጀመረበት ጥቅምት ወር ላይ ሲሆን የጦር ካቢኔው እንዲቋቋም ግፊት አድርገው ነበር። አሁን ጋንስ መልቀቃቸውን ተከትሎ ኔታንያሁ ቡድኑን ለመበተን መገደዳቸው ተገልጿል። የእስራኤል ጦር በረሃብ ለተጠቁ ፍልስጤማውያን ሰብአዊ እርዳታ እንዲደርስ ለማገዝ በደቡባዊ ጋዛ በሐማስ ታጣቂዎች ላይ የሚካሄደውን የቦምብ ድብደባ ለ11 ሰዓታት እንደሚያቆም አስታውቆ ነበር። ዛሬ ሰኞ አልፎ አልፎ ከተከሰቱ ግጭቶች ውጪ ውሳኔው ተግባራዊ መሆኑን አዣንስ ፍራንስ ፕሬስ አመልክቷል። እስራኤል በደቡባዊ ጋዛ የምትፈጽመውን ጥቃት ለጥቂት ጊዜ እንደምታቆምና የእርዳታ መኪናዎች በእስራኤል ቁጥጥር ስር በሚገኘው ኬረም ሻሎም በተሰኘ መሸጋገሪያ በኩል እንዲገቡ እንደምትፈቅድ አስታውቃለች። የጭነት መኪናዎቹ በአቅራቢያው ወደሚገኝ ትልቅ አውራ ጎዳና ተጉዘው ምግብና የሕክምና አቅርቦቶችን ወደ ተለያዩ የጋዛ ክፍሎች ያደርሳሉ ተብሎም ይጠበቃል። ሆኖም የእስራኤል ጦር በታላላቅ አውራ ጎዳናዎች ላይ የሚጓዙት የእርዳታ መኪናዎች ጥበቃ ያደርግ እንደሆን እስካሁን የተገለጸ ነገር የለም። አድማጮች፣ ይህ ዜና የሚተላለፍላችሁ አሜሪካ ድምጽ ከሚገኘው ዋሽንግተን ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሩሲያ ፕሬዝዳንት ቭላድሚር ፑቲን ለሁለት ቀናት ጉብኝት ማክሰኞ ሰሜን ኮሪያ እንደሚገቡ የሰሜን ኮሪያ የመንግስት ብዙሃን መገናኛ አስታውቋል። ፑቲን በቆይታቸው ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር እንደሚገናኙና ከዋሽንግተን ጋር ያላቸውን ልዩነትና ቅራኔ እየሰፋ በመጣበት ወቅት ወታደራዊ ትብብራቸውን በሚያጠናክሩበት መንገድ ላይ እንደሚወያዩ ይጠበቃል። የሰሜን ኮሪያ ማዕከላዊ የዜና አገልግሎት ሰኞ ዕለት እንዳስታወቀው ፑቲን ማክሰኞና ረቡዕ በሰሜን ኮሪያ ጉብኝት የሚያደርጉት በኪም ጆንግ ኡን በቀረበላቸው ግብዣ መሰረት ነው። የሰሜን ኮሪያ ሚዲያው ስለ ጉብኝቱ ተጨማሪ ዝርዝሮችን ባይሰጥም ፑቲን ጉብኝቱን እንደሚያደርጉ ሩሲያ ማረጋግጣለች። ፑቲን ሰሜን ኮሪያን የሚጎበኙት ከ24 ዓመታት በኋላ ለመጀመሪያ ጊዜ ሲሆን ጉብኝታቸውን የሚያደርጉት ፒዮንግያንግ ሞስኮ በዩክሬን ለምታደርገው ጦርነት እየሰጠች ያለችው የጦር መሳሪያ ድጋፍ የሚፈጥረው ዓለም አቀፍ ስጋት እየጨመረ በሄደበት ወቅት ነው። ሰሜን ኮሪያ በምትኩ የኢኮኖሚ ድጋፍና የኪምን የኒውክሌር ጦርና ሚሳይል ፕሮግራም የሚያሳድግ የቴክኖሎጂ ልውውጥ ታገኛለች። ኪም በመስከረም ወር ወደ ሩሲያ ሩቅ ምስራቅ ተጉዘው ከፑቲን ጋር ከተገናኙ በኋላ ሁለቱ ሀገራት የሚያደርጉት ወታደራዊ፣ ኢኮኖሚያዊና ሌሎች ትብብሮች እየጨመረ መሄዱ ተገልጿል። የዩናይትድ ስቴትስና ደቡብ ኮሪያ ባለስልጣናት ሰሜን ኮሪያ ለሩሲያ በምትሰጠው የመድፍ የሚሳይልና ሌሎች ወታደራዊ ቁሳቁሶች ድጋፍ በዩክሬን ያለው ጦርነት እንዲራዘም ድጋፍ አድርጋለች ሲሉ ክስ ያቀርቡባታል። ፒዮንግያንግና ሞስኮ ግን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን የሚጥሰውን የጦር መሳሪያ ዝውውር ውንጀላ ውድቅ አድርገዋል። በዚህ ሳምንት ሙቀትና ቅዝቃዜን ያካተተ ከፍተኛ የአየር ሁኔታ በዩናይትድ ስቴትስ ውስጥ ይከሰታል ተብሎ እንደሚጠበቅ የአሜሪካ ባለስልጣናት አስጠንቅቀዋል። የዩናይትድ ስቴትስ ደቡብ ምዕራብ ነዋሪዎች ወደ ምስራቅ እየተጓዘ ከሚገኘው ከፍተኛ የሙቀት ሞገድ እንዲጠነቀቁ ያስጠነቀቁት ባለስልጣናት ከፍተኛ ዝናብና ጎርፍ በባህር ዳርቻ የሚገኙ የዩናይትድ ስቴትስ ግዛቶችን ሊያጥለቀልቅ እንደሚችልና በሰሜን ምዕራብ የሚገኙ ተራራማ ስፍራዎችን ደግሞ በረዶ እንደሚያሰጋቸው ተናግረዋል። በአሜሪካ የተለያዩ አካባቢዎች የሚታዩት ከባድ የአየር ሁኔታዎች እየጨመሩ በሄዱበት ወቅት ከፍተኛ ሙቀት በአሪዞና፣ ኒው ሜክሲኮ እና ሌሎች የቴክሳስ፣ የኮሎራዶ እና የካንሳስ ግዛት አካባቢዎች ተስፋፍቷል። የብሔራዊ የአየር ሁኔታ አገልግሎት እሁድ ዕለት እንዳስታወቀው ከ63 ሚሊዮን በላይ ሰዎች የከፍተኛ ሙቀት ማስጠንቀቂያ ደርሷቸዋል። ፊኒክስ በሚገኘው የብሔራዊ የአየር ሁኔታ አገልግሎት የአየር ሁኔታ ትንበያ ባለሙያ የሆኑት ቴድ ዊቶክ በአካባቢያችን ጉልህ የሆነ ከፍተኛ ሙቀት አይተናል ያሉ ሲሆን ማስጠንቀቂያዎቹ በተሰጠባቸው አካባቢዎች ማንኛውም ሰው ከጠዋቱ 4 ሰዓት እስከ ምሽቱ 12 ሰዓት ባለው ጊዜ ከቤት እንዳይወጣ፣ ውሃ እንዲጠጣና ቀለል ያለ ምቹ ልብስ እንዲለብስ መክረዋል። ከቅርብ ዓመታት ወዲህ በፊኒክስ የሙቀት መጠኑ በከፍተኛ ሁኔታ እየጨመረ ሄደ ሲሆን እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት ብቻ 645 ሰዎች ከሙቀት ጋር በተገናኘ አደጋ ሕይወታቸው አልፏል። በሌላ በኩል በስተሰሜን በሚገኙ ተራራማ አካባቢዎች ሰኞና ማክሰኞ በረዶ እንደሚጥል የሚጠበቅ ሲሆን በአንዳንድ የሞንታናና ሰሜን ማዕከላዊ አይዳሆ አካባቢዎች ከፍተኛ የአውሎ ንፋስ ማስጠንቀቂያ ተሰጥቷቸዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ አስማማው ልመልሳችሁ።
አድማጮቻችን፣ ቀደም ሲል የዓለም ዜናዎች ወደ እናንተ ደረሱ። ለዜናዎቹ ስምንሽ የቆየን በጣም አመሰግናለሁኝ። የዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የራዲዮ በቴሌቪዥን ስርጭታችን የሰኞ ሰኔ 10 2016 ዓ ም ነው እየተካተላችሁ ያላችሁ።
ስራ ተመርምረው በሽታቸው ስር ሳይሰድ ተይዞ ለትሪትመንት ይቀርባሉ። ግን አሁን አሜሪካን ሀገር ኢንሹራንስን ሁሉም እንደ ልብ ባለበት ሀገር ወደ 25 በመቶ የሚሆን በሽተኞቻችን እኛ ጋር ሪፈር ሲደረጉ ብዙ ጊዜ ካንሰራቸው ተሰራጭቶ ሞር አድቫንስድ ሆኖ አንዳንድ ጊዜ ቀዶ ጥገናም ሊረራቸው ወደማይችልበት ደረጃ ደርሶ ነው የምናገኘው።
የኮለንና የትልቁ አንጀት ካንሰር ቅድመ ምርመራ ህይወት ማትረፍን አጽንኦት ሰጥቶ የሚያስረዱት በካሊፎርኒያ ክፍለ ግዛት ሳክራሜንቶ ከተማ የሚያገለግሉት የጠቅላላ ቀዶ ሕክምናና የአንጀት ልዩ ቀዶ ሕክምና ባለሙያው ዶክተር ዳንኤል አሸብሩ ናቸው። ቀደም ሲል የሰማችኋቸው ሁለተኛው አጋማሽ በሐኪሞን ይጠይቁ ይመለሳሉ። ጠብቋቸው። በእያስተናገድኳችሁ ያለው ታስማማ አየነው ነኝ። ብራናዊ ስቱዲዮ ቅንብሩ እየመራች ነው። የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያ ናት። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እንላለን። ጉጂ ዞኖች ግጭት አሰቃቂ የሰብአዊ መብቶች ረገጣ ተባብሶ መቀጠሉን የሚገልጸውን ይመለከታል የምሽቱ አብይ ርዕስ ዘገባችን። በሁለቱ የጉጂ ዞኖች ለዓመታት በቀጠለው ግጭት ሳቢያ አሰቃቂ የሰብአዊ መብቶች ጥሰት እየተፈጸመ መሆኑን የገለጸው የመብቶችና የዲሞክራሲ እድገት ማዕከል በምጻሩ ካርድ ለዞኖቹ ነዋሪዎች የሰላም የፍትህና የተጠያቂነት እርምጃዎች እንዲወሰዱ ጥሪ አቅርቧል። ገልሞ ዳዊት በዚህ ዙሪያ ተጨማሪ አለው።
በኦሮሚያ ክልል በጉጂና ምዕራብ ጉጂ ዞኖች በኦሮሞ ነጻነት ሰራዊትና በመንግስት የጸጥታ ኃይሎች መካከል ለዓመታት በቀጠለው ግጭት የዜጎች መደበኛ ህይወት መቋረጡን የገለጸው የመብቶችና የዲሞክራሲ እድገት ማዕከል በምህጻሩ ካርድ በዞኖቹ ነዋሪዎች ላይ ይፈጸማሉ ባላቸው አሰቃቂ የሰብአዊ መብቶች ጥሰት ላይ ያካሄደውን ጥናታዊ ሪፖርት ከትላንት በስቲያ ቅዳሜ ይፋ አድርጓል። ሁለቱን የጉጂ ዞኖች ጨምሮ በኦሮሚያ ምዕራባዊ ዞኖች፣ በትግራይ፣ በአማራና በቤኒሻንጉል ጉሙዝ ክልሎች በቀጠሉ ግጭቶችና ግጭቶቹ ባስከተሏቸው ጫናዎች አውንታዊ ለውጥ ይመጣል ብሎ እንደማያምን የገለጸው ካርድ ዘላቂ መፍትሄ ለማግኘት ሀቀኛና አሳታፊ ድርድሮች እንዲደረጉ፣ በነውጥ አዘል ግጭቶች ጉዳት የደረሰባቸው ዜጎች ፍትህ እንዲያገኙ፣ የሰብአዊ መብቶች ጥሰት ፈጻሚዎች ተጠያቂ እንዲሆኑ ለሁሉም ባለድርሻ አካላት ጥሪ አቅርበዋል። በነዋሪዎቹ ላይ ይደርሳሉ ያላቸው የሰብአዊ መብቶች ጥሰት ተገቢ ትኩረት አለማግኘታቸውን የገለጸው ማዕከሉ ሰቆቃዎቹን ለብዙሃን ለማድረስ ያስችላሉ ያላቸውን 36 የማሳያ ታሪኮች በመሰብሰብ በጥናታዊ ሪፖርቱ ይፋ ማድረጉን ዋና ዲሬክተሩ በፍቃዱ አይሉ ተናግረዋል።
የሪፖርቱ ዓላማ ነውጥ አዘል ግጭቶች በተለይም በጉጂ ሁለት ዞኖች የንጹሐን ሕይወት ላይ እያደረሱ ያሉትን ለመስማት የሚቸግር ተጽዕኖ እንደማሳያ በማቅረብ በሌሎችም የኢትዮጵያ አካባቢዎች ያሉ ነውጥ አዘል ግጭቶች በሙሉ በተኩስ አቁም ተቋጭተው በፖለቲካ ድርድር እንዲፈቱና ዜጎች ሰላማዊ የተረጋጋ ህይወት ማግኘት እንዲችሉ ውትወታ ለማድረግ ነው።
በአፋን ኦሮሞ በአማርኛና በእንግሊዝኛ ቋንቋዎች የቀረቡት የማሳያ ታሪኮቹ በግጭት ውስጥ በገቡት በኦሮሞ ነጻነት ሰራዊትና በመንግስት የጸጥታ ኃይሎች በዞኖቹ ነዋሪዎች ላይ ከህግ ውጪ ግድያዎች፣ የዘፈቀደና የጅምላ አሰሮች፣ ጾታን መሰረት ያደረጉ ጥቃቶች፣ የንብረት ውድመት፣ አስገድዶ የመሰወርና የገንዘብ ማግኛ እገታ ድርጊቶች፣ የማሰቃየትና ኢሰብአዊ አያያዝ የመፈጸም እንዲሁም የማፈናቀል ድርጊት እንደሚፈጸሙ አትተዋል። አቶ አዶላ ጭሉቄ የጎሮዶላ ነዋሪ ናቸው። አሁንም ቀጥሏል ባሉት ግጭት ገፈት ቀማሹ ነዋሪው መሆኑንና በችግር ላይ እንደምንገኝ ያስረዳሉ።
የተጎዱ ብዙ ናቸው፣ የተፈናቀሉ ብዙ ናቸው። ነፍሰ ጡት አሉ በዚህ በግጭቱ ምክንያት ማለት ነውና ኢቨን እኛው ራሱ ተገፋፍተን ወደዚህ እንደምንገባ ያደረግን ይሄ እንደዚህ ግጭቶች ናቸውና ስለዚህ ያው ሪፖርቱ የተወሰነው ነገር ቀንጨብ ዳርጎ የመጣ ነው እንጂ እዛ ያለው በጣም ብዙ ችግር ነው።
በጥናታዊ ሪፖርቱ ውስጥ በተካተተው ጾታን መሰረት ያደረገ ጥቃት ላይ የስነ ጾታ አጥኚዋ ናርዶስ ጩታ አስተያየታቸውን ለአሜሪካ ድምፅ ሰጥተዋል።
ከዚህ ጥናት ተነስተን ጉዳዩን አስፍተን ስናየው ግጭት ባሉባቸው ሌሎችም አካባቢዎች ያሉት ሴቶች ተጎጂ ለመሆናቸው ማሳያ ሊሆን ይችላል። ስለዚህ ሴቶች በብዙ ተጎጂ ይሆናሉ የሚል ሐሳብ አመዝኖ ይታያል።
የስነ ጾታ አጥኚዋ ሁለቱም ተፋላሚ ኃይሎች ወደ መፍትሄ መጥተው ለነዋሪው ሰቆቃ እልባት እንዲያበጁ ጠይቀዋል። የመብቶችና የዲሞክራሲ እድገት ማዕከል ፕሮጀክት ኃላፊ የሆኑት አለማየሁ ተሾመ ደግሞ ግጭቱ ከነዋሪው ሰቆቃ በተጨማሪ በጉጂ አሉ በተባሉት የተፈጥሮ ማዕድናት አገሪቱ እንዳትጠቀም እንቅፋት ሆነዋል ይላሉ።
ገባሶሌን ኢተሚንሰምር ገነሙማ ምትዳት አገረገራራው
እያሰባሰብናቸው ያሉት ሰነዶች የሰብአዊ መብቶች ረገጣዎች ብዙ መሆናቸውን ያሳያሉ። አሁንም ይህ ነገር እልባት ካልተበጀለት በነዋሪዎች ላይ የሚደርሱት ግድያዎች፣ መፈናቀሎችና ሌሎችም ሰቆቃዎች ይቀጥላሉ። በኢኮኖሚውም ላይ ጉዳት ይደርሳል። ጉጂ በቡና ምርቱ እንዲሁም በወርቅና የተለያዩ የማዕድናት ሀብቱ ይታወቃል። ነገር ግን ይህ ግጭት በመቀጠሉ አገሪቱ ከነዚህ ሀብቶቿ ተጠቃሚ ልትሆን አልቻለችም።
የመብቶችና የዴሞክራሲ እድገት ማዕከል ካርድ በጥናታዊ ሪፖርቱ ባቀረበው ምክረ ሐሳብ ሁለቱም ተፋላሚ ኃይሎች በግጭት ወቅት ለሰላማዊ ነዋሪዎች ጥንቃቄ እንዲያደርጉ ገለልተኛ ሲል የገለጻቸው የኢትዮጵያና የተባበሩት መንግስታት ሰብአዊ መብቶች ኮሚሽኖች በነውጥ አዘል ግጭቱ የደረሰውን ጉዳት እንዲመረምሩና ተጠያቂነትን እንዲያረጋግጡ ሰብአዊ ድጋፍ ለሚያስፈልጋቸው እርዳታ እንዲቀርብም ጠይቀዋል። አክሎም በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የቀጠለው ነውጥ አዘል ግጭትም በፖለቲካዊ ውይይት ለመቋጨት ያለመ ድርድር ዳግም እንዲቀጥልም ጥሪ አቅርበዋል። የመብቶችና የዴሞክራሲ እድገት ማዕከል በጥናታዊ ሪፖርቱ ስላቀረባቸው የሰላም፣ የፍትህና የተጠያቂነት ጥሪ ከኦሮሚያ ክልላዊ መንግስትና ከክልሉ ፍትህ ቢሮ እንዲሁም ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የራዲዮ በቴሌቪዥን የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ቀረበ። አሁን የትንታኔው መጽሔት ይቀጥላል። የትንታኔ መጽሔታችን የመጀመሪያው ቅንብሩ በዋግምራ ዞን በተባባሰው ረሃብ የሰዎችና የእንስሳት ሕይወት ማለፉን የተመለከተ ነው። በዋግምራ ብሔረሰብ አስተዳደር ዞን በሳህላ ሰየምት ወረዳ በ2015-16 የምርት ዘመን የተከሰተው ድርቅ ያስከተለው ረሃብ ጉዳቱ በመባባሱ ባለፈው ሳምንት በቢላዛ ቀበሌ የሁለት ሰዎች ሕይወት ማለፉን የቀበሌው አስተዳደር አስታውቋል። የድርቅ ሁኔታም እየከፋ መሆኑን ለአሜሪካ ድምፅ የገለጸው የወረዳው አስተዳደር ተጨማሪ 5000 እንስሳትን መሞታቸውን አመልክቷል። አስቴር ምስጋናው ዝርዝር አላት።
በዋግምራ ብሔረሰብ አስተዳደር ዞን በሳህላ ሰየምት ወረዳ ቢላዛ ቀበሌ በ2015-16 የመኸር ምርት ዘመን ከተከሰተው ድርቅ ጋር በተያያዘ የቀጠለው የረሃብ ጉዳት አሁንም ለሰዎች ሕይወት ማለፍ ምክንያት እየሆነ እንደሚገኝ አስተዳዳሪው አቶ ማለደ ብሬ ገልጸዋል። አቶ ማለደ አሁንም ቁጥሩ እጅግ የበዛ የቀበሌው ነዋሪ በረሃብ ምክንያት እየተሰቃየ መሆኑን ለአሜሪካ ድምጽ ተናግረዋል።
በዚህ ሳምንት ነው ሁለት ነው የተረጋገጠው በረሃብ አንድ ሴት አንድ ወንድ ነው ከዛው ተጠግተ ነበሩ በዛው ሞት።
የሳህላ ሰየም ተወረዳ አስተዳዳሪ አቶ ሲሳይ ብሩ ወረዳው ከፍተኛ የእንስሳት ሀብት ቢኖረውም ከድርቁ ጉዳት የተነሳ ቁጥራቸው እየተመናመነ እንደሚገኝ ዛሬ ለአሜሪካ ድምጽ ገልጸዋል። በቅርቡ በሺዎቹ የሚቆጠሩ ተጨማሪ እንስሳት መሞታቸውን አስረድተዋል።
በተለይ እንግዲህ የኛ ወረዳ ትልቁ ጸጋ ተብሎ የሚታሰቡ የእንስሳት ሀብት ነው። አርሶ አደሩ የገቢ ምንጭም እንስሳ ናቸው። እንግዲህ እንደሚታወቀው አሁን ያጋጠመን ድርቅ በጣም ከባድ ችግር ነው የሆነው ማለት ነው። ያው እስካሁን ባለው በጀት አመቱ ወደ 15,000 የሚጠጋ እንስሳ እንደሞተ ነው። ያው እየጨመረ ነው እንጂ እየቀነሰ አይደለም። ሌሎች እንስሳዎችን በጣም ከፍተኛ አደጋ ላይ ነው ያሉት። አሁን ባለው ጊዜ ድረስ ነው እንግዲህ ወደ 5,000 በላይ የጨመረው። አሁን ይህን ጨመረ ያልነው አሁን በየጊዜው እንስሳት ሞት በየቀበሌዎቹ ይሞታሉ። አሁን እኛ ደግሞ በዚህ ሳምንት አፕዴት የሆነውን መረጃ ነው አሁን እየነገርኩ ያለው። ያው አሁን ምንም አይነት ራሱ ደረቅ እንጨት ነው በልቶ የሚያደርጉት እንጂ ምንም አይነት አርሶ አደሩ አሁን መኖ የሚሰጥበት ምንም እድል የለውም።
የእርዳታ እህል የሚያጓጉዙ ተሽከርካሪዎች በጸጥታ ችግር ምክንያት ወደ አካባቢው ለመምጣት ፈቃደኛ ለመሆናቸው እንዲሁም የተሰበረው የተከዜ ድልድይ ተመልሶ አለመጠገኑ ለረሃቡ መባባስ ምክንያት እንደሆኑ ዋና አስተዳዳሪው ጠቅሰዋል።
በተከዜ በኩል ድልድዩ በመሰበሩ ምክንያት አሁን አብዛኛው እርዳታ ዙሮ በምስራቅ በልሳ ወይም ከደቡብ ጎንደር ሆኖ ሲመጣ የነበረው እዚኛው በተከዜ በኩል ያው የሚመጡ እህል አለ። ተከዜ በራሱ ጊዜ ስራው ባለመጠናቀቁ ስራው ስራ ላይ ነው ያለው፣ ግን አሁን ባለው ወንዙ አስቸጋሪ ስለሆነ መሻገር አልቻሉም። ያ ችግሮቹ አሁን ወረዳው ላይ ያለው ዙሪያ የተከበበ ችግር ነው ያለው አሁን ባለው ሁኔታ። ስድስት ሰዎች ናቸው እስካሁን ሊመጣቸው ያለው።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል የእርዳታ እህል እንዳልተላካም ነው እንቅፋት የሆነው የተከዜ ድልድይ አለመጠገን ነው ብለዋል። የዞኑ አስተዳደር የመንገዱን ችግር እንዲፈታ ትዕዛዝ እንደተሰጠው ኮሚሽነሩ ጠቁመው ችግሩ ከተፈታ የእርዳታ እህል ለመላክ ዝግጁ እንደሆኑ ገልጸዋል።
ይህን መመለስ ያለበት አስተዳደሩ ነው። መንገዱ ቢያስገባ እኛ ሪሶርስ መጨመር እንችላለን።
በጉዳዩ ላይ አስተያየት እንዲሰጡን ለዋግምራ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ ኃይሉ ግርማ የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምላሻቸውን ለማካተት አልቻልንም። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ ባለፈው ወር ለአሜሪካ ድምጽ እንደተናገሩት ዓለም አቀፍ አጋሮች በተለያዩ የሀገሪቱ ክፍሎች የተቸገሩ ዜጎችን ማግኘት በማይችሉበት ሁኔታ ተደራሽነቱ አስቸጋሪ መሆኑን ማስታወቃቸው ይታወሳል። ባለፈው የመኸር ምርት ዘመን በዞኑ ያጋጠመው የዝናብ እጥረት ባስከተለው ረሃብ 6 ሰዎችና ከ10,000 በላይ የቤት እንስሳት መሞታቸውን የዞኑ አደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ ባለፈው ታህሳስ ወር ለአሜሪካ ድምጽ መናገራቸው ይታወሳል። በዞኑ በ26 ወረዳዎች ውስጥ የሚኖሩ ከ400,000 በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገውና ከ1.2 ሚሊዮን በላይ እንስሳትም የመኖ እጥረት እንዳለባቸው ኃላፊው በወቅቱ ሲገልጹ፣ በቂ እርዳታ ግን ወደ ዞኑ እየገባ እንዳልሆነም ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው።
በዋግምራ ዞን በተባባሰው ረሃብ የሰዎች ህይወት እያለፈ እንደሆነ የሚያተውን ዘገባ ነበር። ቀደም ሲል የአስቴር ምስጋናው የተካትለኝ የተመለስ ነው። ወደ ቀጣዩ ዘገባ አልፋለሁ። ለወራት በስር ላይ የቆዩ 3 የመገናኛ ብዙሀን ባለሙያዎች ተፈቱ። አካል ነጻ የማውጣት ክስ የመሰረቱ 3 የመገናኛ ብዙሀን ባለሙያዎች መለቀቃቸውን ጠበቃቸው ገልጸዋል። ከሶስቱ መካከል በቃሉ አላምረውና በላይ ማናየ ዛሬ ሲፈቱ፣ ቴዎድሮስ ዘርፉ ቅዳሜ ዕለት መፈታቱን ጠበቃ አዲሱ ጌታነህ ገልጸዋል። በሌላ በኩል የአፓ ሊቀመንበር ጨምሮ ሁከትና ብጥብጥ በመፍጠር የተጠረጠሩ 9 እስረኞች በገንዘብ ዋስ እንዲፈቱ ፍርድ ቤት ወስኗል። የፌዴራሉ ከፍተኛ ፍርድ ቤት በስር ፍርድ ቤት የሰጠውን ውሳኔ በመሻር ዋስትናውን መፍቀዱን ጠበቃ ሰለሞን ገዛኝ ተናግረዋል። ኬኔዲ አባተ ተጨማሪ አለው።
በአስቸኳይ ጊዜ አዋጁ አውድ ስር በቁጥጥር ስር ውለው በወራት ለሚቆጠር የተለያየ የጊዜ መጠን በአዋሽ አርባና በአዲስ አበባ ታስረው የቆዩ 3 የመገናኛ ብዙሀን ባለሙያዎች መለቀቃቸውን ከጠበቆቻቸው አንዱ ጠበቃና የህግ አማካሪ አዲሱ ጌታነህ ለአሜሪካ ድምጽ ገልጸዋል።
ያለምንም የፍርድ ቤት ትዕዛዝ በእስር ላይ ይገኛሉ በሚል ነበር አካል ነጻ ማውጣት ክስ የከሰስ ነው። ነገር ግን ነገ ነበረ የክስ መስማቱ ወይም ደግሞ ፖሊስ ተከሳሾችን ይዞ መቅረቡንና እሱን ደግሞ በቃል እንዲያስረዳ ትዕዛዝ የተሰጠው ለነገ 8:30 ነበር። ነገር ግን ከዛ በፊት አንደኛውን ጋዜጠኛ ቴዎድሮስን ባለፈው ቅዳሜ ዕለት፣ ጋዜጠኛ በላይ ማናየና በቃል አላምረውን ደግሞ በዛሬው ዕለት ከእስር ተፈተዋል። እንግዲህ ክርክሩ በዚህ ሆኗል ማለት ነው።
ሶስቱን የብዙሃን መገናኛ ባለሙያዎች ጨምሮ አራት እስረኞች በጠበቆቻቸው አማካኝነት ባለፈው ማክሰኞ ሰኔ 4 ቀን ነበር አካልን ነጻ የማውጣት ክስ የመሰረቱት። ፖሊስ እስረኞቹን ነገ ማክሰኞ ሰኔ 11 ቀን እንዲያቀርባቸው የፌደራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ትዕዛዝ ሰጥቶ ነበር። ባለፈው አመት ሐምሌ 30 ቀን 2015 ዓ.ም በቁጥጥር ስር የዋለው በቃላላ ምራው ከ10 ወራት በላይ የታሰረ ሲሆን ቴዎድሮስ ዘርፉ 10 ወር ለሚጠጋ ጊዜ በላይ ማናዬ ደግሞ ከ7 ወራት በላይ ፍርድ ቤት ሳይቀርቡ ቆይተው ነው የተለቀቁት። በሌላ በኩል ሁከትና በጥብጥ በማስነሳት ወንጀል ጠርጥሬያቸዋለሁ በሚል ፖሊስ በቁጥጥር ስር አውሎ ምርመራ ያደረገባቸው የሚገኙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራን ጨምሮ 9 ታሳሪዎች በገንዘብ ዋስ እንዲፈቱ ዛሬ ሰኞ ሰኔ 10 ቀን 2016 ዓ.ም ፍርድ ቤት ወስኗል። የኃይል ጊዜው ባበቃው የአስቸኳይ ጊዜ አዋጅ አውድ ስር የተያዙት እስረኞቹ ባለፈው ሳምንት የስር ፍርድ ቤት ለፖሊስ የሰጠውን የ12 ቀን ተጨማሪ የምርመራ ጊዜ በመቃወም ለፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ያቀረቡት ይግባኝ ተቀባይነት አግኝቶ ነው የዋስትና መብት የተፈቀደላቸው። ከታሳሪዎቹ ጠበቆች አንዱ የሆኑት ጠበቃና የህግ አማካሪ ሰለሞን ገዛኸኝ ስለ ፍርድ ቤቱ ውሳኔ አብራርተዋል።
አርብ ዕለት ጠዋት ላይ ክርክር አድርገን ነበር። የሁለታችንም ክርክር ያደመጠው የከፍተኛው ፍርድ ቤት አራዳ ምድብ ችሎት በብዙ ትንታኔ የስር ፍርድ ቤት የተጠርጣሪዎችን የፖሊስ መዝገብ በደንብ ያላየው ስለመሆኑ፣ ምክንያቱም በምርመራ መዝገቡ ላይ የተሰሩ ስራዎችን በአግባቡ ያልመረመረ በመሆኑ፣ እንዲሁም ደግሞ ተጠርጣሪዎች ከዚህ በፊት ፍርድ ቤት ቀርበው የነበረ ፍርድ ቤት ቀርበው ግን በኋላ ተቋርጦ ወደ ዋሽ አርባ እንደሄዱ፣ በዛም ወቅት ፖሊስ የሆነ ያጣራው ነገር እንዳለ በቂ ጊዜ ነው መረጃ ማስረጃ ለማሰባሰብ፣ ሌሎች ምክንያቶችን ያቀረብናቸውን ምክንያቶች በማንሳት የስር ፍርድ ቤት በአግባቡ ሳይመረምር 12 ቀን መስጠቱ ተገቢ አይደለም። ስለዚህ የስር ፍርድ ቤትን ውሳኔ በመሻር 5ቱ በ30,000 ብር ዋስ፣ 4ቱ ደግሞ በ20,000 ብር ዋስ እንዲወጡ በማለት ፈቅዷል።
የታሳሪዎቹ ቤተሰቦች የዋስትናውን ገንዘብ አስይዘው የመፍቻ ትዕዛዝ በመያዝ እስረኞቹ ወደሚገኙበት ፖሊስ ጣቢያ ሄደው ለሰዓታት መጠበቃቸውን የገለጹት የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት፣ ሆኖም እስከ ቀኑ 11 ሰዓት ከ45 ደቂቃ ድረስ ታሳሪዎቹ እንዳልተለቀቁ ለአሜሪካ ድምጽ ተናግረዋል።
እስካሁን ምንም የለም እየጠበቅን ነው። አልወጡም። ልክ እንደተወሰነ እንደውም ፊርማውን ራሱ ወዲያውኑ 6:30 ጨራርሰናል ክፍያውን ሁሉንም። ማስፈቻውን ደግሞ 8 ሰዓት ላይ የፌዴራል ፖሊስ ሄድን። ለፌዴራል ፖሊስ ትዕዛዙን ይዘን ሄዱ ጠብቁ አሉን። እኛ እዛው 3ኛ ነን አሁን ድረስ። ቤተሰቡ ሁሉም እዛው ነው እየጠበቀ ያለው።
በዛሬው ዕለት ዋስትና ከተፈቀደላቸው ታሳሪዎች ውስጥ ከመጋቢት 17 ቀን 2016 ዓ.ም ጀምሮ በእስር ላይ የሚገኙት የኢህአፓ ሊቀመንበር አቶ ዝናቡ አበራን ጨምሮ 5ቱ የእርስ በእርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 ቀን 2016 ዓ.ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች መካከል መሆናቸውንም መጋቢ ብሉይ አብርሃም ገልጸዋል። የሰልፉ አስተባባሪ መሆናቸውን በይፋ በፊርማቸው ካረጋገጡ 13 ፖለቲከኞች መካከል ከዚህ ቀደምም በአስቸኳይ ጊዜ አዋጁ አውድ ስር 5ቱ በተለያዩ ጊዜያት ለተለያየ የጊዜ መጠን ታስረው መለቀቃቸውን መዘገባችን ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ጥንቅር ለወራት በስር ላይ የቆዩ 3 መገናኛ ብዙሃን ባለሙያዎች መፈታታቸው የተመለከተውን ጥንቅር ነው ተከታትለን የተመለስነው። አሁን ሳምንታዊ ወደሆነ ዋሽንግተን በዚህ ሳምንት ቅንብራችን እናልፋለን። እስራኤል እርዳታ ወደ ጋዛ እንዲያልፍ በቀን የምታካሄደውን ውጊያ አቆመች። የእስራኤል ጦር በጋዛ ወሳኝ በሆነው የእርዳታ መስመር ዙሪያ በቀኑ ውጊያ ስልታዊ የተኩስ ማቆም ማድረጉን አስታውቋል። እቅዱ በዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ከተገለጸው አጠቃላይ የተኩስ አቁም ስምምነት ያነሰ ነው ተብሏል። የአራሽ አረብ ሳዲን ዘገባን ደረጀ ደስታ እንደሚከተሉ ያቀርበዋል።
የእስራኤል መከላከያ ሰራዊት በጋዛ ውስጥ የአሸባሪዎች መሰረተ ልማት ሲል የገለጸውን የልዩ ጦር በፈጸመው ድንገተኛ ጥቃት በቁጥጥር ስር አውሎታል ያለውን ከፍተኛ የጦር መሳሪያዎችን ክምችት የሚያሳይ ቪዲዮ በዚህ ቅዳሜና እሁድ አሳይቷል። ቪኦኤም ሆነ አሶሲየትድ ፕሬስ ይህን ወይም የእስራኤል ጦር ያቀረባቸውን ሌሎች መረጃዎችን ትክክለኝነት ከገለልተኛ ወገን ማረጋገጥ አልቻለም። እነዚህ የእስራኤል ጦር ኃይሎች ድንገተኛ የወረራ ጥቃቶች እንደ አውሮፓ አቆጣጠር ባለፈው ጥቅምት 7 ሐማስ በእስራኤል ላይ ያደረሰውን የሽብር ጥቃት ተከትሎ በእስራኤል ሐማስ ግጭት ውስጥ በ9ኛ ወሩ የተካሄደው የቅርብ ጊዜው ጥቃት ነው። በወቅቱ በምዕራቡ ዓለም የሽብር ቡድን ተብሎ የሚታወቀው ሐማስና አጋሮቹ የእስራኤልን ድንበር ዘልቀው በመግባት 1200 ሰዎችን ገድለው 250 ሰዎችን አግተዋል። ከዚያን ጊዜ ጀምሮ እስራኤል በፍልስጤም ግዛቶች ውስጥ ባካሄደችው ጥቃት አብዛኞቹ ሲቪሎች የሆኑበትን ከ37000 በላይ ሰዎችን ገድላለች ሲል በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር አስታውቋል። እስራኤል ወሳኝ ምግብ፣ ውሃ፣ ነዳጅና መድኃኒት የሚያልፍባቸው የመግቢያ ቦታዎችን በመዝጋቷ የተባበሩት መንግስታት ድርጅት በጋዛ ስላለው ጥፋትና ረሃብ ለወራት አስጠንቅቋል። የእስራኤል ጦር ኃይል እስከ ትላንት እሁድ ድረስ በደቡባዊ ጋዛ ሰርጥ በቀን በሚያደርገው ወታደራዊ እንቅስቃሴ ስልታዊ የተኩስ ማቆም ማድረጉን አስታውቋል። ከማለዳው 5 ሰዓት ጀምሮ እስከ ከሰዓት 10 ሰዓት ድረስ እስከ ተወሰነ ጊዜ ድረስ የእርዳታ መኪኖች ወደ ጋዛ የሚያመጡትን የእርዳታ መኪኖች በሰላም እንዲያልፉ ታልሞ የተደረገ መሆኑን አስታውቋል። ለወራት የነፍስ አድን አቅርቦት እንዲኖር ለሚታገሉ የእርዳታ ቡድኖች መልካም ዜና ነው ሆኗል። የዓለም ምግብ ፕሮግራም ምክትል ዋና ዳይሬክተር ካርል ስካው ለአሶሲየትድ ፕሬስ ይህን ሲገልጹ
Here we have really a protection disaster. Water and sanitation catastrophe.
እዚህ እኛ በእውነቱ የመከላከያ ችግርና የውሃና የንጽህና መጠበቂያ እጥረቶች አሉብን። ሰዎች በጎዳና ላይ፣ በባህር ዳርቻ ላይ፣ እንደ ነገሩ በተሰሩ መጠለያ ቦታዎች ላይ እየሰፈሩ ነው። ግን ያው ታውቃላችሁ፣ በፍሳሽ ማስወገጃ ወንዞች ውስጥም እየነዳን ነበር።
ስልታዊ የተኩስ ማቆሙ የተነገረው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስት በጋዛ ሰርጥ ራፋ አካባቢ በተደረገው ጦርነት 8 ወታደሮች መሞታቸውን ይፋ ባደረገበት ወቅት ነበር። ኔታንያሁ ሰዎች የሞቱት በመንገድ ዳር ቦምብ ወይም ጸረ ታንክ ሚሳኤል ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ እስራኤላውያን ጦርነቱ እንዲያበቃና በሐማስ የተወሰዱ ታጋቾች እንዲፈቱ በመጠየቅ በኔታንያሁ መንግስት ላይ በየሳምንቱ የሚያሰሙትን ተቃውሟቸውን ቀጥለዋል።
አሁን ደግሞ የ2024 የአሜሪካ ምርጫ ወደ ተመለከተው ዘገባ እናልፋለን። በኮንግረስ ላይ የደረሰው ጥቃት የምርጫ ዘመቻው ትኩረት ሆኗል ይላል ዘገባው። እንደ አውሮፓውያን አቆጣጠር ጥር 6 ቀን 2021 ዓ ም በወቅቱ የፕሬዚዳንት የነበሩ ዶናልድ ትራምፕ ደጋፊዎቻቸው የምርጫ ውጤቱን ባለመቀበል በአሜሪካ ኮንግረስ ህንፃ ላይ ጥቃት ሰንዝረዋል። ትራምፕና ባይደን እንደገና በሚገጥሙበት በዚህኛው ምርጫ ጥር 6 ቀን ከነበረው ክስተት ጋር የተገኘውን ትምህርት በተመለከተ በምርጫ ዘመቻዎቻቸው እየተናገሩበት ያለ ጉዳይ ሆኗል። የቪኦኤ ዶራ መኳር የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል።
በእንደ አውሮፓውያን አቆጣጠር ጥር 6 ቀን 2021 ዓ ም በካፒቶል ላይ የተፈጠረው ሁከት የዶናልድ ትራምፕ የምርጫ ዘመቻ ዋና ትኩረት ነው። በቅርቡ ባካሄዱት የምርጫ ዘመቻ በካፒቶሉ ጥቃት በፍርድ ቤት ጥፋተኛ በተባሉ ግለሰቦች በተዘመረ ዜማ ስነ ስርዓቱን ከፍተዋል።
ታጋቾቹ ሲዘምሩ ሰምታችኋል። ታጋቾች ናቸው። የጄ6 ታጋቾች ብዬ ነው የምጠራቸው።
ትራምፕ በመንግሥት ላይ ጥቃት የፈጸሙትን ግለሰቦች በፍርድ ቤት ጥፋተኛ እንደተባሉ ወንጀለኞች ሳይሆን አገረ ዳዶችና ታጋቾች ብለው በጠሯቸው ቁጥር ደጋፊዎቻቸው በጩኸት ድጋፋቸውን ሲገልጹ ይሰማሉ።
በጆ ባይደን አስተዳደር አሜሪካዊ ሀገር ወዳዶች እንደ እንስሳ ተይዘው እየታሰሩ ነው።
ጄ6 ፕሪዝን ኳየር ወይም የጃንዋሪ 6 የእስር ቤት መዘምራን ቡድን ተብሎ ከተሰየመው ስብስብ ጋር ትራምፕ አብረው በቀረጹት መዝሙር ላይ ለአሜሪካና ለባንዲራዋ ቃለ መሐላ የሚፈጸምባቸውን ቃላት ሲደግሙ ይሰማል። በቴክሳስ A&M ዩኒቨርሲቲ የተግባቦት መምህር የሆኑት ጄኒፈር ምርቺያ ይህ አግባብነት እንደሌለው ይናገራሉ።
በካፒቶል ላይ በተፈጸመው የኃይል አመጽ ላይ የተሳተፉ ተከሳሾችን ለአሜሪካና ለባንዲራዋ ቃለ መሐላ በሚፈጸምባቸው ቃላት ለመደገፍ መሞከር አብሮ የሚሄድ ጉዳይ አይደለም። በዚህ ረገድ ተቾች ትክክል ናቸው። በእርግጥ ዶናልድ ትራምፕ እነዚህን ሰዎች እንደ ሀገር ወዳድ ነው የሚመለከቱት።
ዶናልድ ትራምፕ ወደ ስልጣን ከመጡ ግለሰቦቹን በይቅርታ እንደሚፈቱ ተናግረዋል።
ፍትሃዊ በሆነ መንገድ እንይዛቸዋለን። ይቅርታ ማድረግ ካለብን በይቅርታ እንፈታቸዋለን።
የባይደን የምርጫ ዘመቻም ጥር 6 ቀን ስለተፈጸመው አመጽ በማንሳት ላይ ይገኛል። አገር ወዳዶች እንደፈጸሙት ድርጊት ሳይሆን ለዲሞክራሲ ስጋት እንደሆነ ክስተት ይቆጥራል። ፕሬዚደንት ባይደን አመጸኞቹን በተመለከተ ይህን ብለዋል።
They were insurrectionists, not patriots.
በመንግስት ላይ ያመጹ ናቸው። ሀገር ወዳድ አይደሉም። በስፍራው የተገኙት ህገ መንግስቱን ለማክበር አይደሉም። የተገኙት ህገ መንግስቱን ለማፍረስ ነው።
ባይደን በተጨማሪም ትራምፕ የሚመረጡ ከሆነ እስረኞቹን ሊፈቱ እንደሚችሉ ይጠቅሳሉ።
የሚመረጡ ከሆነ በይቅርታ ሊፈቷቸው ይሻሉ። እርሳቸው እንዳሉት ሁሉንም በይቅርታ ይለቃሉ።
ትራምፕ ወደፊትም ለዲሞክራሲ ስጋት እንደሆኑ ባይደን ይናገራሉ።
ትራምፕ በዲሞክራሲ ላይ የፈጸሙት ጥቃት ያለፈ ታሪካቸው ብቻ አይደለም፣ ወደፊትም ለመፈጸም ቃል ገብተዋል።
በጥር 6 ቀን የተፈጸመው ሁከት በመጪው ምርጫ የሚኖረው ተጽዕኖ እንደየግለሰቡ የፖለቲካ አቋም የሚለያይ መሆኑን በአሜሪካ ዩኒቨርሲቲ መምህርና የፖለቲካ ተንታኝ የሆኑት ክሪስ ኤድልሰን ይገልጻሉ።
አንዳንድ ሰዎች ጥር 6 ቀን የተፈጸመው ነገር ያበረታታቸዋል፣ ለአንዳንዶቹ ግን አስፈሪ ቀን ነው።
ባይደንም ሆኑ ትራምፕ በጥር 6 ቀን የተፈጸመውን ሁኔታ ሌላኛው የሚመረጥ ከሆነ ሊከሰት የሚችለውን ለማመልከትና ለማስጠንቀቅ እየተጠቀሙበት ይገኛሉ። ዶራ መኳር ለላከችው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
አድማጮቻችን እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የአሜሪካ ድምፅ ራዲዮ ነው። አሁን የምሽቱ የመጀመሪያውን አጋማሽ አጠናቀን ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ይጠይቁ። የዛሬው የሐኪሞን ይጠይቁ ቅንብራችን የኮለንና የትልቁ አንጀት ካንሰር ቅድመ ምርመራ ሕይወት ያተርፋል የሚለውን ላይ ያተኩራል። በነገራችን ላይ አድማጮች፣ ይህ ከእናንተ በደረሰን ጥያቄ መነሻነት የተሰናዳ የሐኪሞን ይጠይቁ ፕሮግራማችን ነው። የምርመራ አገልግሎቱ እንደ ልብ በሚገኙበት እንደ ዩናይትድ ስቴትስ ባሉ አገሮች ሳይቀር ከአራሶች አንዱ ወደ ሕክምና ተቋማት የሚመጡት እጅግ ዘግይተው ነው። የካንሰሩ ህሙም ወደ ተለያዩ የሰውነት ክፍሎች ከተዛመተ በኋላ ነው። የቅድመ ምርመራ ጠቀሜታ እጅግ የላቀ መሆኑን የሚያስረዱን የአንጀት ልዩ ቀዶ ሕክምና ባለሙያው ዶክተር ዳንኤል ሽብሩ አንዳንዴ ምንም ምልክት ላያሳይ በሚችለው የካንሰር አይነት አንዳንድ የህመም ምልክቶች ሲታዩ ሳይዘናጉ ፈጥኖ ሐኪም ማየት ወሳኝ መሆኑን ያስረዳሉ። የምሽቱ የሐኪሞን ጠይቁ እንግዳችን ዶክተር ዳንኤል በሳክራሜንቶ ካሊፎርኒያ የጠቅላላ ቀዶ ሕክምና ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው እንግዳችን ያናገራቸው። እንደሚከተለው ወደ እናንተ ይቀርባል።
ዶክተር ዳንኤል ሽብሩ በቅድሚያ ለጊዜው አመሰግናለሁ። ኮለን በመባል የሚታወቀውን የአንጀት ክፍል በተለይ የሚመለከት የካንሰር ህመምና አስቀድሞ ለመከላከል ሊደረጉ የሚችሉ እርምጃዎች ካሉ እነሱን ጨምሮ በየደረጃው እንመለከታለን። ለመሆኑ እንደ ጠቅላላ ቀዶ ሐኪምና በተለይም ደግሞ ከኮለን ካንሰር ጋር የተገናኙ የቀዶ ሕክምናዎችን አዘውትሮ እንደሚያደርግ ሐኪም በለት ውሎ በስፋት የሚገጥሙት የኮሎን ካንሰር አይነት የትኛው ይሆን?
አመሰግናለሁ አሉላ። እኔ እንዳልከው የቀዶ ጥገና ስፔሻሊስት ነኝ። በይበልጥ ፎከስ የማደርገው የዳይጀስቲቭ ሲስተም ወይንም የኮሎን እና ሬክታል አንጀት የመሳሰሉት በሽታ ላይ የተመሰረተ ነው። ሁለት ሶስተኛው የሚሆነው ፕራክቲስ ከካንሰር ጋር የተያያዘ ነው እና ያው ብዙ ጊዜ የሚያጋጥመን ፔሽንቶች በተለያየ መንገድ ነው የሚቀርቡት። አንዳንድ ጊዜ ስክሪኒንግ የሚባል አለ። በስነ ስርዓት ተመርምረው በኮሎኖስኮፒ በሽታቸው ስር ሳይሰድ ተይዘው ለትሪትመንት ይቀርባሉ። ግን እንደዚህም አሁን አሜሪካን ሀገር ኢንሹራንስን ሁሉም እንደ ልብ ባለበት ሀገር ወደ 25% የሚሆን በሽተኞቻችን እኛ ጋር ሪፈር ሲደረጉ ብዙ ጊዜ ካንሰራቸው ተሰራጭቶ ሞር አድቫንስድ ሆኖ አንዳንድ ጊዜ በቀዶ ጥገናም ሊረዳቸው ወደማይችልበት ደረጃ ደርሶ ነው የምናገኘው።
ስለዚህ ሕክምናውንም ሆነ ውጤቱን ሊወስን የሚችል የተለያዩ ደረጃዎች ውስጥ ሊሆን ይችላል ሲመጡ ህመምተኞች።
አዎ፣ ትልቁ እንግዲህ ዋና ምልክቶች ሆድ ማመም፣ ክብደት መቀነስ፣ የምግብ ፍላጎት መቀነስ፣ አንዳንድ ጊዜ ደግሞ ደም ማየት፣ እነኚህ ነገሮች ናቸው
አንዳንዶቹ ምልክቶች። የሚወራረሱ በሌላም ህመም የሚታዩ እንደመሆናቸው ህሙማን ምን ማወቅ ይኖርባቸው ይሆን? ጥንቃቄ በማድረግና በስጋት መካከል ሊኖር ከሚገባው ሚዛን አንጻር
እንደዚህ አይነት ነገሮች ሲከሰቱ በፊት የእድሜ ነገር ይጨምር ነበር፣ ግን በአሁን ሰዓት በጣም የካንሰር በሽታ ከ50 ዓመት በታች ያሉ ሰዎች ላይ እየበዛ እየመጣ ስለሆነ ብዙ የእድሜ ገደብ ማናበችለት እዚህ ጉዳይ ላይ እና አንድ ሰው ሳያስበው ሳያቅድ እንደተቀነሰ ማለት ዳይት ሳያረግ ቀን ተቀነሰ፣ የምግብ መብላት ፍላጎት ተቀነሰ፣ ደም ካየ በአይነ ምድር ላይ የሆድ ወይም ዝቅ ብሎ ህመም ካለው እና እነዚህ ነገሮች ደግሞ ከተዛቡ አንድ ሰው ማድረግ ያለበት ምንድን ነው? ሐኪም ማየት አለበት እና አይዲያሊ ያ ሐኪም ይህንን ህመምተኛ ኮሎኖስኮፒ እንዲያደርግ ያደርገዋል። እና ኮሎኖስኮፒ ከተደረገ በኋላ ምንም ጥያቄዎች መመለስ ይቻላል። ይሄ ሰው የኮለን እና የሬክታል ካንሰር አለው ወይ የለውም የሚለው ነው።
ለቀጣይ ህክምና መነሻ ነው የሚሆነው ማለት ነው።
ትክክል።
ዶክተር ዳንኤል ወትሮ የትኛውን በሽታ በመጀመሪያ ደረጃ ላይ ያለ ማወቅ መቻል እንደ ትልቅ እድል ሊቆጠር ይችላል። ይነስም ይብዛም ቀድሞ በጊዜ መደረሱ እድሉን ያሰፋል ተብሎ ይታሰባል። በተለይ ኮለን ካንሰርን በተመለከተ በፍጥነት በምርመራ መታወቅ በሚችልበት ጊዜ የሚያመጣቸው ወይም ሊያስገኝ የሚችላቸው ልዩነቶች እድሎች ምን ይሆኑ?
ለምሳሌ አሁን አሜሪካን ሀገር አይንክ ምዕራብ አውሮፓም እንደዚህ ነው፣ ሌሎች የሰለጠኑ ሀገሮችም እንደዚህ ነው። 45 አመት ሲሞላ ብዙ አማራጭ አለው የመመርመራ። ኮሎኖስኮፒ እርግጥ ከሁሉም አንደኛ የበለጠ ነው፣ ግን ያው እሱ ይጠይቃል ሐኪም ፕሮሲጀር ነው። ትንሽዬም ቢሆን ጉዳት ይኖረዋል፣ ግን በ45 አመት አንድ ሰው መመርመር አለበት ኮለን እና ሬክታል ካንሰር አለ የለም የሚለውን ነገር። ከተቻለ ኮሎኖስኮፒ እንዳልኩት። ሌሎች አማራጮች ደግሞ አሉ። ለምሳሌ የአይነ ምድር ቴስት አለ የሚደረግ በየአመቱ እስከ 75 ዓመት ድረስ። ለምሳሌ 45 ዓመት አንድ ሰው ሲሞላ በየአመቱ ጥሩ የሆነ የጤና ተቋም ውስጥ ከሆነ አባል ከሆነ የአይነ ምድር ቴስት ይልካል። እና አንድ ሰው ትንሽ የእጢ ብጤ ካለው ግሮስ ካለው ወይ ካንሰር ካለው ይሄ ቴስት ፖዚቲቭ ይሆናል። የዛን ጊዜ ያ ሰው ኮሎኖስኮፒ እንዲያደርግ ይመከራል። ሌሎች ቴስቶችም አሉ፣ እንደ ካፕስል ኤንዶስኮፒ የሚባል አለ። ሌተስት ቴክኖሎጂ ነው፣ ካሜራ ያለበት ፊል ነው። ትውጠውና እሱም ሊያይል ይችላል። ሌሎችም ቴስቶች አሉ፣ ኤንአይች እና ሲዲሲ ሪኮሜንድ የሚያደርጓቸው እንደ ኤክስሬስ ቢርም ኤንማ የሚባል አለ። የኤክስሬስ ስተዲ ይሄ የፊት ቴስት ይባላል። የአይነ ምድር ቴስት ማይክሮስኮፒክ የሆነ ደም ዲቴክት የሚያደርግ ቴስት ነው ወዘተ። ግን ሁሉም ዞሮ ዞሮ የሚመሩት ፖዚቲቭ ከሆኑ ነኝ ቴስቶች ማሰው ይመከራል ኮሎኖስኮፒ እንዲያደርግ። ምክንያቱም ኮሎኖስኮፒ ምንድን ነው የሚረዳው? ብዙ ጥቅም አለው። አንደኛ ነገር ካሜራ ገብቶ ሲታይ ነገሩ ትንሽ ከሆነ እጢው ወይ እድገቱ በኮሎኖስኮፒ ራሱ ቆርጦ ማየት ይቻላል። ሌላም በሽታ ካለብህም ይነግርሃል። ደሴም ታይም ካንሰር ብቻ ሳይሆን 45 ዓመት በላይ የሆነ ሰው እና የቤተሰብ ታሪክ የሌለበት ሰው ኮሎኖስኮፒ እንዲያደርግ ይመከራል። እዚህ ሀገር
የመጋለጥ እድላቸው ከፍ ያለ ስለሆነ
ትክክል። ምክንያቱም አንዳንድ ጊዜ እንግዲህ አናውቀው ሁሉን ነገር፣ ግን 15% የሚሆኑ በተለይ ኮሎሬክታል ካንሰሮች ከዘመድ አዝመድ ከአባት ከእናት ከአያት ከምን የሚወረስ የሆነ ጂን ይኖራቸዋል እና እነኚህ ሰዎች የበለጠ ቅርስ ክትል ያስፈልጋቸዋል።
አንድ ሰው በዛ ሂደት ውስጥ ማለፉ የቀዶ ሕክምና ያስፈልገው ከሆነ ሌሎች የህክምና አይነቶች ያስፈልጉት ከሆነ ምንድን ነው ሊከተል የሚችለው ነገር እንደሚገኘው ውጤት?
እዚህ አይነት ሰዎች እድለኛ መሆን አለብህ። አንደኛ ነገር የምትመከረውን ነገር ማዳመጥ የምትችል ሰው መሆን አለብህ። ሁለተኛ ነገር ደግሞ ያለበት አካባቢ አገር ይወስነዋል። እንደዚህ አይነት የጤና ተቋማቶች አሉ የሉም የሚለው ግን እነኛ ነገሮች የተሟሉ ከሆኑ ጥሩነቱ በሽታ ሳይዝ ቅድም እንዳልኩ ክብደት መቀነስ፣ መድማት፣ ማመም ምንም ሲምተም የላቸው ምን ሰዎች በጣም ጤነኞች ናቸው። እና እድሜያቸው ሲደርስ ለስክሪኒንግ ሐኪም ጋር ይሄዳሉ፣ ያደርጋሉ ኮሎኖስኮፒውን። እና ጥቅሙ ምንድን ነው? ነገሮች ስር ሳይሰዱ በቀላሉ ይቀጫሉ፣ በቀላሉ ይመረመራሉ፣ ይወጣሉ፣ ይድናሉ። እና ብዙዎቹ እነ ህመምተኞች የቀዶ ጥገና ሐኪም አያዩ መያዝም አያስፈልጋቸውም፣ ምክንያቱም ነገሩ ገና ስር ሳይሰድ ተቆርጦ ስለወጣ ማለት ነው። አንዳንድ ጊዜ ደግሞ ያው ምንም ነገር ከሌለብህ ደግሞ ሰየም ምክንያቱም ጥሩ ይሄ ኮሎኖስኮፒ ነገር ካላሳየ ከ10 ዓመት ድረስ ሌላ ምርመራ ያስፈልግህ ማለት ነው። ብዙ ጥቅም አለው ራሱ መመርመርና ምን እንዳለብህ ማወቅ። አንድ ነገር ስርስርስህድ ስከሰደድ አንድ ነገር በጣም ከባድ ነው። ያ ወጪም ይጨምራል ለህመምተኛው፣ ከውጪ በላይ ደግሞ ኦፍ ኮርስ ጤናን ይተጓጎላል። ምክንያቱም ቅዱ ጤና መደረግ ቀላል ነገር አይደለም። ብዙ ሪስኮች አሉት።
ኮለን በተባለው የአንጀት ክፍልና በተለይ በሌሎች ትልቁን አንጀት በሚያጠቁ የካንሰር ህመሞች አስቀድሞ መመርመር በህይወት ለመትረፍ የሚያስገኘውን ላቅ ያለ ጠቀሜታ ጨምሮ ከአድማጭ በደረሰን ጥያቄ መሰረት በርከት ያሉ ቁልፍ ጉዳዮችን አስረድተውናል። ዶክተር ዳንኤል ሽብሩ የጠቅላላ ቀዶ ሐኪምና የአንጀትና የሆድ ዕቃ ልዩ ቀዶ ሐኪም ለሰጡ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ አመሰግናለሁ አሉላ።
አድማጮቻችን፣ ቀደም ሲል የኮሎኔል የትልቁ አንጀት ካንሰር የተመለከተው የሐኪሞን ይጠይቁ ቅንብራችን ወደ እናንተ የደረሰው አሉላንና እንግዳውን አመሰግናለሁኝ። አድማጮቻችን፣ ማንኛውም በሐኪሞ ይጠይቁ ፕሮግራማችን እንዲጠየቁ የምትፈልጓቸውን የጤና ጉዳዮች በተመለከተ በዋትሳፕ አድራሻችን 202-251-3005 እና ሆርናት ቪኦኤኒውስ ዶት ኮም ላይ በኢሜይል ብትልኩልን በቀጣይ እንግዶችን ጠይቀን ወደ እናንተ የምናደርስ መሆኑን በዚሁ አጋጣሚ ለመግለጽ እፈልጋለሁኝ። ቀጥሎ ወደ እናንተ የሚደርሰው ሳምንታዊ አፍሪካ ነክ ርዕሶች ቅንብራችን ነው። የአፍሪካ ነክ ርዕሶች ቅንብራችን የናይጄሪያ የጦር ኃይል የቀድሞ የቦኮ ሃራም ተጠላፊ ሴቶችን የሰብአዊ መብት በመጣስ መወንጀሉን የተመለከተ ነው። የናይጄሪያ የጦር ኃይል በቦኮ ሃራም ተጠልፈው የነበሩና በአሁኑ ወቅት በጦር ኃይሉ ቁጥጥር ስር ያሉትን አዋቂ ሴቶችና ልጃገረዶች ኢሰብአዊ አድራጎት ይፈጽማል በሚል የቀረበበትን ውንጀላ አስተባበለ። የሰብአዊ መብት ተሟጋቹ ቡድኑ አምኒስቲ ኢንተርናሽናል ባወጣው አዲስ ሪፖርት የጦር ኃይሉ በቀድሞቹ ታጋቾች ላይ ህገወጥ እስር እና እንግልትን ጨምሮ የተለያዩ የመብት ረገጣዎችን ይፈጽማሉ ብሎ ወንጅሎታል። ቲሞቲ ኦቢዮዝ ከአቡጃ ያጠናቀረውን ዘገባ ቆንጅታዬ ለዛሬ ሳምንታዊ የአፍሪካ ነክ ርዕሶች እንደሚከተለው አዘጋጅተዋለች።
የናይጄሪያ የመከላከያ ሚኒስቴር ባለስልጣናት በአምነስቲ ኢንተርናሽናል የቀረበውን ውንጀላ እኛ የምንሰራው ዓለም አቀፍ ህጉን ተከትለን ነው በማለት አስተባብለውታል። አምነስቲ ኢንተርናሽናል ያወጣው ሪፖርት አዋቂዎቹ ሴቶችና ልጃገረዶቹ ከቦኮ ሃራም እጅ ይላቀቁ እንጂ ከስቃይ ኑሮ አልተላቀቁም ብሏል። ለተራዘመ ጊዜ በጦር ሰራዊቱ የማቆያ ካምፕ እንዲቆዩ ተደርጓል። የራሳቸውን ህይወት እንዲቀጥሉ ባለስልጣናቱ የሚያደርጉላቸው ድጋፍም የለም ነው ያለው። ኢሳ ሳኑሲ የአምነስቲ ኢንተርናሽናል የናይጄሪያ ዳይሬክተር ናቸው።
We still stand by what we have said. We believe that if somebody is saying that what you are saying is
አሁንም ቀደም ሲል በተናገርነው ነው የምንጸናው። እንደኛ አምነት የተናገራችሁት እውነት አይደለም የሚል ካለ ማስረጃ ማቅረብ አለበት። ይሄ ምርምር ከአንድ አመት በላይ ወስዷል። ከ126 የሚበልጡ ሰዎች ጋር በተደረገ ቃለ መጠይቅ ላይ የተመረኮዘ ጥናት ነው።
የአምነስቲው ሪፖርት በጦር ሰራዊቱ አባላት ቁጥጥር ስር ያልዋሉት ልጃገረዶች ደግሞ ራሳቸው መንገዳቸውን እንዲፈልጉ ተትተዋል ብሏል። አንዳንዶቹ በፊት በቁጥጥራቸው ስር ሳሉ በሚስትነት ይዘዋቸው ከነበሩ ታጣቂዎች ጋር የተገናኙ መሆኑን የጠቆመው ሪፖርቱ የተጸጸተ ባል መስለው በሚቀርቧቸው ወንዶች እጅ ለሚደርስ ጥቃት እንደሚያጋልጣቸው አመልክቷል። የአምነስቲ ኢንተርናሽናሉ የናይጄሪያ ቢሮ ዳይሬክተር ኢሳ ሳኑሲ እንደገና እንዲህ ሲሉ ያስረዳሉ።
These girls were picked when they were children.
እነዚህ ልጃገረዶች የተወሰዱት በልጅነታቸው ነው። ፈልገው አይደለም፣ በግድ ተጠልፈው ነው የተወሰዱት። ህገወጥ የሰው ዝውውርም ጠለፋም ነው። ስለዚህ አሁን በመንግስት ካምፖች እንዲቀመጡ መደረጉ ሙሉ በሙሉ ተቀባይነት የሌለው ህገወጥ ድርጊት ነው። አግብተዋል ምናምን የሚባለውም ልክ አይደለም። ልጃገረዶቹ እዚያው አብረናቸው መኖር እንፈልጋለን ቢሉ እንኳን ተጽዕኖ ሳይደረግባቸው በነጻነት የማጣራት ስራ መሰራት ይኖርበታል።
የናይጄሪያ ወታደሮች በሰሜኑ የሀገሪቱ ክፍል እንደ አውሮፓውያን የዘመን አቆጣጠር ከ2009 ዓ.ም ጀምረው ከቦኮ ሃራም ታጣቂዎች ጋር ሲዋጉ ቆይተዋል። የጦር ሰራዊቱ ሪፖርቱን ካቀረበው ከአምነስቲ ኢንተርናሽናል ጋር እንደሚነጋገር ገልጾ ከዚያ ውጪ የወታደሮቻችንን ሞራል ለመጉዳት የታለሙ መግለጫዎችን በተመለከተ የምንሰጋበት ጉዳይ የለም ብሏል። ሴኔተር ኢሮጉቡ የጸጥታ ጉዳዮች ተንታኝ ሲሆኑ ጉዳዩ በጥንቃቄ መያዝ አለበት ነው የሚሉት።
ሴኔቲን አሶሼቴ ውት ቦኮ ሃራም
ከቦኮ ሃራም ጋር ግንኙነት ያለው ማናቸውም ነገር በጣም በጥንቃቄ መያዝ አለበት። የቦኮ ሐራም ሽብርተኞችን ለማቋቋምና እንደገና ወደ ህብረተሰቡ እንዲቀላቀሉ ለማድረግ እየተሰራ ነው የሚባለው ላይም ብዙ ጥርጣሬ አለ። ሁኔታው ለጦር ሰራዊቱም በጣም አስቸጋሪ ነው። የተጠለፉት ልጆች ከተለቀቁ በኋላ ወደ ማቆያ ጣቢያዎች ተወስደው እንዲቀመጡ ይደረግና ምርመራ ይካሄዳል። አሁን ጥያቄው እንግዲህ ምርመራው ምን ያህል ጊዜ ነው የሚወስደው የሚለው ነው። ሲጀመር የጦር ኃይሉ እንደዚያ ያለውን ስራ ለመስራት የሚያስፈልገው ስልጠና የለውም።
ሮይተርስ የዜና ወኪል ባለፈው ዓመት ባካሄደው አንድ ምርመራ የናይጄሪያ የጦር ኃይል በቁጥጥሩ ስር ሳሉ የሚጸንሱ ልጃገረዶችና አዋቂ ሴቶችን እየሰበሰቡ ጽንሳቸው እንዲወርድ የሚደረግበት ምስጢራዊ መርሃ ግብር ያለው መሆኑን ዘገባ አቅርቦበታል። ባለስልጣናቱ በጉዳዩ ላይ ምርመራ የከፈቱ ይሁን እንጂ አምነስቲ ግን ምርመራው እምነቱን በመሸፋፈን በምስጢር የተካሄደ በመሆኑ ተአማኒነት የሚጎለው መሆኑን ነው ያመለከተው። ሴኔተር ሮጉቡ ድርጊቱ እንደ ተቋም ሳይሆን በግለሰብ ወታደሮች የተፈጸመ ጉዳይ ሊሆን እንደሚችል ተናግረዋል።
The military institution might have
የጦር ሰራዊቱ እንደ ተቋም ሰብአዊ መብቶችን ለማክበር ቁርጠኛ ሊሆን ይችላል። ነገር ግን በግላቸው ተነሳስተው የመብት ረገጣ የፈጸሙ ወታደሮች ይኖራሉ። ከጦር ሰራዊቱ የተበከኩት እሺ እናጣራለን እንዲል ነው።
አምነስቲ ኢንተርናሽናል ሪፖርቱን በይፋ ከማውጣቱ አስቀድሞ ለናይጄሪያ ፌደራላዊ መንግስትና የክፍለ ግዛት አስተዳደሮች እንዲሁም ለተባበሩት መንግስታት ድርጅት ያቀረበው መሆኑን አመልክቷል። የጦር ሰራዊቱ የአምነስቲን ሪፖርት ምንጮች ተአማኒ አለመሆናቸው የታወቀ ሲል አጣጥሏል።
ቀጣይ ዘገባችን የካሜሩን ግጭትና የኮካዋ አቅርቦት ጥረትን ይመለከታል። የኮካዋ ፍላጎት በከፍተኛ መጠን በመጨመሩ በዓለም ገበያ ላይ ያለው ዋጋ እስከ ዛሬ ባልታየ መጠን እንዲንር አድርጎታል ይላል ዘገባው። ንጆዚካ ዳሃንቱ ከደቡብ ምዕራብ ካሜሩን ያደረሰን ዘገባ አሉላ ከበደ እንደሚከተለው አቅርቦታል።
ቲፉ ቪክቶሪያና ቤተሰቧ ላለፉት 5 ዓመታት በካሜሮን ደቡብ ምዕራብ ግዛቷ ዋና ከተማ ቡያ ተጠልለው ይገኛሉ። ከቡያ 25 ኪሎ ሜትሮች ርቀት ላይ በሚትገኘው ሙዮካ የኮካዋ አምራች ገበሬ የነበረችው ቲፉ ከግብርና ስራዋ በሚታገኘው ምርት 5 አባላት ያለውን ቤተሰቧን ታስተዳድር ነበር። ይሁንና የእርሻ ማሳዋንና መኖሪያ ቤቷን ያወደመውን በአካባቢው የተከሰከሰውን ግጭት ተከትሎ ቤተሰቧን ይዛ አንጻራዊ መረጋጋት ወደ አላት ቡያ ተሰደደች። የኮካዋ ዋጋ በእጅጉ በመጨመሩ ታዲያ በደረሰባት ኪሳራ ክፉኛ ያዘነችው ቲፉ የቀድሞ ሕይወቴን መልሼ ባገኝ ስትል አጥብቃ ትመኛለች።
ይህ ሁኔታ ሲጀመር ሕይወቴን ላጣ የምችልበት ሁኔታ ሊፈጠር ነበር። አሁን ይኸው እንዲህ ባለው ሁኔታ ውስጥ ተስፋ ቆርጬ እገኛለሁ። ወደዚያ ልመለስ በማልችልበት ሁኔታ ውስጥ አይምሮዬን ማሳረፍ አልቻልኩም። ምክንያቱ ይሄ ነው። ስለ ዋጋው ሰማለሁ፣ ሆኖም አይምሮዬን በዋጋ ጉዳይ ማጨናነቅ አልፈልግም። ወደዚያ መመለስም ሆነ መልሼ የእርሻ ቦታዬን ማግኘት በማልችልበት ሁኔታ ውስጥ በከንቱ ስለ እርሱ ማሰብ አልፈልግም። በቃ እንዲሁ በውስጤ እያነባው እቀመጣለሁ።
ከቅርብ ጊዜ ወዲህ የኮካ ዋጋ በከፍተኛ ደረጃ እየጨመረ በመምጣቱም አንዳንድ አርሶ አደሮች ጥሏቸው ወደ ሄዱት የእርሻ ማሳዎች በፍጥነት መመለስ ይዘዋል። ሴኪስ እንዬ የኮካ ዋጋ ከዚህም የበለጠ ሊጨምር ይችላል በሚል ተስፋ በደቡብ ምዕራብ ሙንዶኒ መንደር የሚገኘውን የእርሻ ማሳውን ለማበጃ።
አሁን ደግሞ ሳምንታዊ ስፖርት ዘገባዎች ወደ እናንተ የሚደርሱበት ሰዓት ነው። ሀብታሙ ስዩም ይጠብቃችኋል።
እንደምናመሻችሁ አድማጮቻችን፣ ሳምንታዊው የስፖርት መሰናዶ ተጀምሯል። ሀብታሙ ስዩም አብሬያችሁ አመሻለሁ። አፍጋኒስታን በፓሪስ ኦሎምፒክ የጾታ መጠጥን የሚንጸባረቅበት ቡድን እንደምታሰልፍ ያስታወቀው ዓለም አቀፉ የኦሎምፒክ ኮሚቴ አንድም የታሊባን ባለሥልጣን በስፖርታዊው ክንውን ላይ እንዲገኝ እንደማይፈቀድለት ግን ይፋ አድርገዋል። በዘንድሮ ኦሎምፒክ አፍጋኒስታን 3 ወንድና 3 ሴቶች አትሌቶችን እንደምታሰልፍ ተነግረዋል። የጾታ መጠጥን የሚያሳየው ቡድን የታሊባን አስተዳደር የአዋቂና አዳጊ ሴቶችን የስፖርትና የስፖርት ማዘውተሪያዎች ተሳትፎ ለገደበባት አፍጋኒስታንም ሆነ ለተቀረው ዓለም የይቻላል መልእክትን እንደሚያስተላልፍ ኮሚቴው አስታውቋል። በዓለም አቀፉ የኦሎምፒክ ኮሚቴ እውቅና የተሰጣቸው 2 የአፍጋኒስታን ብሔራዊ ኮሚቴ አባላት አመራሮች በግዞት እንደሚኖሩም ኮሚቴው አክሏል። በጥር 2001 ስልጣን ከያዘ ወዲህ በእስላማዊ ሕግና በአካባቢ ወጎች መሰረት የሴቶችን መብት እንደሚያከብር የሚገልጸው ታሊባን ሴቶች ካለ ወንዶች እጀባ ጉዞ እንዳያደርጉ እገዳ ጥሏል። የህዝብ መዝናኛዎችና የስፖርት ማዘውተሪያ ስፍራዎችንም ከልክሏል። አፍጋኒስታን በፓሪሱ ኦሎምፒክ በወንዶች በአትሌቲክስ፣ ዋናና ጁዶ ስፖርቶች፣ በሴቶች ደግሞ በአትሌቲክስና በብስክሌት ሽቅድድም ተወዳዳሪዎችን ታሰልፋለች ተብሎ ይጠበቃል። ባሳለፍነው ህዳር ወር ላይ አንድ የተባበሩት መንግስታት ድርጅት ባለሙያ ታሊባን ለአዋቂና ሴት ህጻናት መብት ያለው ክብረ ቢስነት በዚህ ምድር ላይ ተወዳዳሪነት የሌለው ነው ሲሉ ገልጸውታል። የታሊባን በትረ ስልጣን መያዝ በአዋቂና ሴት ህጻናት ሴቶች ላይ የሚደርስን ጾታን መሰረት ያደረገ ከፍተኛ ጥቃት ያባባሰ እንደሆነም ተናግረዋል። ዓለም አቀፉ የኦሎምፒክ ኮሚቴ የአፍጋኒስታን ብሔራዊ ኦሎምፒክ ኮሚቴን በአውሮፓውያኑ 1997 ዓ.ም በተመሳሳይ ያገደ ሲሆን ሀገሪቱ በ2000 የሲድኔ ኦሎምፒክ ላይ እንዳትሳተፍ ተደርጋለች። አፍጋኒስታን ወደ ውድድሩ የተመለሰችው በ2001 የአውሮፓውያኑ ዓመት ከታሊባን መውደቅ በኋላ ነው። ዘገባው የሮይተርስ ነው። በጀርመን እየተካሄደ ባለው የአውሮፓ ዋንጫ ላይ ዩክሬን በጦርነት የወደሙ የካርኪቭ ስታዲየም ወንበሮችን ለእይታ አቅርባለች። ዩክሬን ይህንን ያደረገችው የውድድሩን ተሳታፊዎች ስለ ጦርነቱ ለማስታወስ እንደሆነ ታውቋል። የዩክሬን ደጋፊዎች ራሽያን ለመፋለም ቃል በገቡበት ስነ ስርዓት ላይ የቀድሞው የሀገሪቱ የእግር ኳስ ቡድን አጥቂ አንድሬይ ሼፍቼንኮ ለዩሮ 2011 ውድድር ከተገነባው ካርኪቭ ስታዲየም የተገኙ በፈንጂ የተጎዱ ወንበሮችን በሙኒክ ከተማ ለእይታ በቀረቡበት ጊዜ ተገኝተዋል። የዩክሬን እግር ኳስ ማህበር በምስራቅ ዩክሬን በካርኪቭ የሚገኘው ሶኒያቺኒ ስቴዲየም በ2022 የአውሮፓውያኑ ዓመት በሩሲያ የመድፍ ድብደባ መውደሙን አስታውቋል። በማዕከላዊ ሙኒክ አደባባይ በነበረው ስነ ስርዓት ላይ ቡድናቸው ከሮማንያ ጋር የሚያደርገውን ጨዋታ ለመመልከት 25 ሰዓታትን በመኪና አቆራርጠው የመጡ የዩክሬን ቡድን ደጋፊዎችና እንዲሁም ስደተኞች ከቡድኑ ጨዋታ በፊት ቢጫና ሰማያዊ ወንበሮቹን ጎብኝተዋል። የወቅቱ የሀገሪቱ የእግር ኳስ ፌዴሬሽን ፕሬዚደንት የሆነው ሼፍቼንኮ በስነ ስርዓቱ ላይ እግር ኳስ ሜዳዎችም ሆነ ቋሚዎች የሩሲያን መድፍ ድብደባ ላይቋቋሙ ይችላሉ፣ እኛ ግን ለሀገራችን መቆማችንን ለዓለምም ስለዚህ ምህረት የለሽ ጦርነት መንገር እንቀጥላለን ብለዋል። ኪየቭ ለዩሮ 2024 ተሳታፊዎች ከሁለተኛው ዓለም ጦርነት ወዲህ እጅግ ደም አፋሳሽ በሆነው ጦርነት ላይ የዩክሬን ኃይሎች ተሳታፊ ስለመሆናቸውና የሰላማዊ ሰዎች ሕይወትም እንደተመሰቃቀለ ማስታወስ ትሻለች። በጦርነቱ እስካሁን 77 የእግር ኳስ ሜዳዎችን ጨምሮ 500 የስፖርት አውታሮች ወድመዋል። ዩክሬን የምታደርገው የመጀመሪያው ጨዋታ በስደት ላሉትም ሆነ በቴሌቪዥን የሚከታተሉትን ስሜት የሚንጥ እንደሆነ ቅድመ ግምት ተሰጥቶታል። የአገሪቱ እግር ኳስ ቡድን አሰልጣኝ ሰርቪ ሬቭሮቭ በግንባር ካሉ ወታደሮች ጋር እንደሚገናኙ ገልጸው የዩክሬንን መንፈስ በውድድሩ እንዲያሳዩ አደራ እንደሰጧቸው ተናግረዋል። ዩክሬን ዛሬ ባደረገችው የመጀመሪያ ጨዋታዋ ድል አልቀናትም። የሮማንያ ቡድን ዩክሬንን 3-0 በሆነ ውጤት አሸንፏል። የኦሎምፒክ የሁለት ጊዜ ቻምፒዮን ኬንያዊት ፌዝ ኪፕዮጎን ብሩህ የፓሪስ ኦሎምፒክ ቆይታ እንደሚኖራት ተስፋ ሰንቃለች። በውድድሩ ላይ በሁለት ርቀቶች ማለትም በ1500 ሜትርና 5000 ሜትሮች ወርቅ ለማምጣት ጥረት እንደምታደርግ ተናግራለች። የሀገሪቱን የኦሎምፒክ ማጣሪያ ውድድር በድል አጠናቃለች። ወጣቷ አትሌት ኪፕዮጎን ከመስከረም ወዲህ በትልልቅ ውድድሮች ላይ ባትሳተፍም የ30 ዓመቷ አትሌት የወቅቱን ምርጥ ውጤት በማስመዝገብ በፓሪሱ ውድድር ተሳታፊ መሆኗን አረጋግጣለች። የ5000 ሜትር ውድድር ማጣሪያን በ14 ደቂቃ 46 ሰከንድ 28 ማይክሮ ሰከንድ ካጠናቀቀች በኋላ የሪዮና የቶኪዮ ኦሎምፒክ የ1500 ሜትር ቻምፒዮን ኪፕዮጎን ቅዳሜ ዕለት የርቀቱን ማጣሪያ ውድድር በሀገሪቱ የሴት አትሌቶች ታሪክ የመጀመሪያ በሆነ 3 ደቂቃ 53 ሰከንድ 98 ማይክሮ ሰከንዶች አጠናቃለች። አድማጮቻችን፣ ለምሽቱ ያዝንላችሁ ስፖርታዊ ጉዳዮች እነዚህ ናቸው። ከቀሪ መሰናዶ ጋር አብራችሁ ቆዩ።
አድማጮቻችን፣ ቀደም ሲል ሳምንታዊ የስፖርት ቅንብራችን ነበር የተከታተላችሁት። ሀብታሙ ስዩምን ለዘገባዎቹ አመሰግናለሁኝ። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በትዊተር ሻሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። ማንኛውንም የአሜሪካ ድምፅ ዝግጅቶቻችንም በዩቲዩብ አድራሻችን ላይ እና እንዲሁም በዌብሳይታችን ላይ አግኝታችሁ በድጋሚ መከታተል እንደምችሉም ከወዲሁ መጠቆም እንወዳለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-255-9942 የውስጥ መስመር 14 አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አስቀምጡልን፣ ይደርሰናል። የዋትሳፕ ቁጥራችን ደግሞ 202-251-3505 ነው። በዚህ መልእክታችሁን አስቀምጡልን። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን እነዚህ ምስሉ ነበር። ሳስተናግዳችሁ ያመሸሁት አስማማየ ነው ነበርኩኝ። በስቱዲዮ ቅንብር ውስጥ መራል የነበረችው ብርሃን ኃይሉናት፣ የፕሮግራም ዋና አዘጋጅ ጽዮን ግርማ ነበራች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ።